ጠቅላይ አቃቢ ሕግ በቀድሞው የአንድነት ፓርቲ አመራር አባል አቶ ዳንኤል ሽበሽና በጋዜጠኛ ኤልያስ ገብሩ ላይ ከሽብርተኛ ድርጅት ጋር ግንኙነት አድርጋችኋል፣ የተለያዩ የሽብርተኛ ድርጅቶችን ሐሳብ የሚገልጹ ጽሑፎችን እንዲሁም ምስሎችን ይዛችሁ ተገኝታችኋል በሚል የወንጀል ክስ መስርቶባቸዋል። የተከሳሾቹ ጠበቃ ክሱን ከክስ አቀራረብ ሥርዓት ውጭ የቀረበ ነው ሲሉ ተቃውመዋል። ፍርድ ቤቱ የአቃቢ ሕግን መልስ ለመስማት ተለዋጭ ቀጠሮ ሰጥቷል። መለስካቸው አመሃ ዝርዝሩን ይዟል።
አቃቢ ሕግ ግንቦት 20 ቀን 2009 ዓ.ም ለፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ወንጀል ችሎት ባቀረበው የክስ ማመልከቻ ሁለቱን ተከሳሾች በተመሳሳይ የወንጀል ድርጊቶች ባላቸው ክስ መስርቶባቸዋል። በአንደኛው ተከሳሽ ጋዜጠኛ ኤልያስ ገብሩ ላይ የቀረበው የመጀመሪያው ክስ ባጭሩ የተለያዩ የሽብር ድርጅቶችን ሐሳብ የሚገልጹ ጽሑፎችንና ምስሎችን ይዞ የተገኘ በመሆኑ በፈጸመው ከሽብርተኛ ድርጅቶች ጋር ግንኙነት ማድረግ ወንጀል ተከሷል ብለዋል። ሁለተኛው የአቃቤ ሕግ ክስ ደግሞ የሽብርተኛ ድርጅቶችን ሚዲያዎች መከታተልና ሪፖርት ማድረግ የሚል እንደሆነ የክስ ማመልከቻው ያሳያል። በሁለተኛ ተከሳሽ ዳንኤል ሽበሺ የቀረበው የመጀመሪያው አቃቢ ሕግ ክስ በጋዜጠኛ ኤልያስ ላይ እንደቀረበው ሁሉ የሽብርተኛ ድርጅቶችን ሐሳብ የሚገልጹ ጽሑፎችንና ምስሎችን ይዞ የተገኘ በመሆኑ በፈጸመው ከሽብርተኛ ድርጅቶች ጋር ግንኙነት ማድረግ ወይንም ማስተዋወቅ ወንጀል ተከሷል ይላል። በአቶ ዳንኤል ሽበሺ ላይ አቃቢ ሕግ ያቀረበው ሁለተኛው ክስ ባጭሩ የትግራይ ካርታ ድሮ ከነበረው አሁን የሰፋ መሆኑን የሚያመለክት ምስል እንዲሁም በርካታ ጽሑፎችን በማህበራዊ ሚዲያዎች አሰራጭቶ ኮፒውን ይዞ የተገኘ በመሆኑ በፈጸመው መቻቻልንና አንድነትን የሚጎዳ ተግባር በመፈጸም ወንጀል የሚል ነው። ሁሉም ክሶች የአስቸኳይ ጊዜ አዋጁን እና የአስቸኳይ ጊዜ አዋጅ ኮማንድ ፖስት ያወጣውን የአስቸኳይ ጊዜ እርምጃ አፈጻጸም መመሪያዎች የተለያዩ አንቀጾችን መጣስን ወይንም መተላለፍን የተመለከቱ ናቸው። ክሱ እንደተነበበ የተከሳሾቹ ጠበቃ አቶ ሽብሩ በለጠ የክስ መቃወሚያቸውን አቅርበዋል። አቶ ሽብሩ የአቃቤ ሕግን ክስ በሶስት መሰረታዊያን መርሆች ተቃውመዋል። ይህን እንዲያብራሩልኝ ጠይቄያቸው ነበረ። ክሶቹ የቀረቡት በተሻሩ መመሪያዎች ላይ ተመስርተው ነው ብለዋል።
የመጀመሪያው ምንድን ነው? በወንጀል በኢፌድሪ ወንጀል ሕግ አንቀጽ ሁለት ላይ የወንጀል ሕግ ስለ ልዩ ወንጀሎችና በሕግ አድራጊዎች ላይ ስለሚፈጸሙት ቅጣቶችና የጥንቃቄ እርምጃዎች ዝርዝር መደንገጉ ነው። እንግዲህ የተከለከለ መሆኑ ብቻ ሳይሆን ይህንን ማድረግ ወንጀል ነው ተብለው አብረው ቅጣቱና የጥንቃቄ እርምጃዎቹ ተዘርዝረው መደንገግ አለባቸው። በእነ ዳንኤል ሽበሺ ላይ በቀረበው ክስ ግን የዚህ አስቸኳይ ጊዜ እርምጃ አፈጻጸም መመሪያው በአንቀጽ 28 ላይ ክልከላዎች ሲጣሱ ምን ይሆናል የሚለውን በቅጣት አይደለም የሚያስከትለው። ቅጣት ባልተጣለበት ሁኔታ የወንጀል ድንጋጌ ነው፣ ወንጀል ሕግ ነው ማለት ያስቸግራል። ክልከላዎቹ ሲጣሱ የሚወሰደው እርምጃ ለምሳሌ ያለ ፍርድ ቤት ትዕዛዝ በቁጥጥር ስር ማዋል፣ ኮማንድ ፖስት በሚወስነው ቦታ ማቆየት፣ እንደዚህ አይነት ናቸው እንጂ እንደሌላው የወንጀል ሕግ ይህን ያህል ያስቀጣል፣ ይህን ያህል ያሳስራል፣ ይህን ያህል ያስከትላል የሚል የለም። ስለዚህ ክሱ የቀረበው የወንጀል ሕግ ባልሆነ አንቀጽ ስለሆነ ወንጀለኛ መቅጫ ሕግ ስነ ስርዓት መሰረት ክሱ የወንጀል ክስ ሆኖ ሊቀጥል አይችልም ነው። ሌላኛው ምንድን ነው? አንድ ድንጋጌ ሲሻር ወደኋላ ተመልሶ ክስ ሊቀርብበት አይችልም። አንቀጽ 5 ይህንን መርህ አስቀምጧል። የተሻረው ሕግ ይሰራ በነበረበት ጊዜ የተፈጸመ ወንጀል ሲኖርና በዚህ ሕግ ግን አዲስ በወጣው ሕግ ማለት ነው እንደ ወንጀል ያልተቆጠረ ሲሆን ሊያስከስስም ሆነ ሊያስቀጣ አይችልም ብቻ ሳይሆን ክሱም ተጀምሮ ከሆነ ይቋረጣል ነው የሚለው። በዚህ አሁን ክስ በቀረበበት ጉዳይ ስናየው ለምሳሌ የመመሪያው አንቀጽ ሁለት በመመሪያ ቁጥር አንድ የተደነገገው አንቀጽ ሁለት በመመሪያ ቁጥር ሁለት ተነስቷል፣ ክልከላው ቀርቷል። ይህም ማለት ተሽሯል ማለት ነው። ስለዚህ ወደ ኋላ ተሄዶ አሁን ተሽሮ ያለውን ህግ ጠቅሶ ክስ ማቅረቡ ተገቢነት የለውም።
የተከሳሾቹ ጠበቃ በሶስተኛ የመቃወሚያ ነጥባቸው በክስ ማመልከቻው ላይ ተከሳሾች በድርጊት ፈጽመዋል የሚል ምንም አይነት ክንውን አልተጠቀሰም ብለዋል። ፍርድ ቤቱ ክሱን ለተከሳሾች ከማንበቡ በፊት ከትናንት በስቲያ የተከሳሾች ዋስትና ጥያቄ ውድቅ መደረጉንና የአቃቤ ሕግ ምስክሮችም በዝግ ችሎት እንዲታይ መበየኑን ይፋ አድርጓል። አቶ ሽብሩ በለጠ ይህን በተመለከተ አቤቱታ አቅርበው ነበረ።
የነበራቸው እውቀትና መረጃ ከትናንት ወዲያ ሲቀርቡ ስለ አቋያየታቸው ዋስትና መብት ይከበርልን ብለው ጠይቀዋል። ከዛ ውጭ ግን በጠበቃ ታግዘው ለመከራከር ስለ አስሩ ክርክሩ ክሱ ዛሬ ነው መሰማት የጀመረው። ክሱ ከመሰማት በፊት ግን ብይን ተሰጠ። የዋስ መብትም እንዳልተፈቀደላቸው ተነገረ። በተጨማሪ የአቃቢ ሕግ ምስክር በዝግ ችሎት እንዲታይ ተባለ። ይህ እንግዲህ ክሱ ከመሰማቱ በፊት ነው የሆነው። ስለዚህ እኔ በተለይ ይሄ ዋስትናውም ሆነ በግልጽ ችሎት የመታየቱ ሚዛናዊና ተአማኒ የሆነው አንዱ መመዘኛ በግልጽ ችሎት መታየቱ ነው። ስለዚህ በህገ መንግስቱ አንቀጽ 20ና 19 የተመለከቱ ሰብአዊ መብቶች ናቸው። የሰብአዊ መብት ጉዳይ ስለሆነ ሀሳብ እንስጥበት፣ ክርክር አላቀረቡበትም። በተለይ በዚህ በግልጽ ችሎት ላይ ልንፈልጌ ፍርድ ቤቱ ብይን ሰጥቼበታለሁ ወደኋላ ልመለስ ብሏለፈ። ያው እድሉም ማግኘት አልቻለም።
ፍርድ ቤቱ የተከሳሽ ጠበቃን መቃወሚያ ካዳመጠ በኋላ አቃቤ ህግ መልስ እንዲሰጥ ጠይቋል። አቃቤ ህግ መልሱን በጽሁፍ ለማቅረብ ጊዜ እንዲሰጠው ጠይቋል። የተከሳሽ ጠበቃ ይህን ጥያቄ ቢቃወሙም ፍርድ ቤቱ ተቃውሟቸውን ውድቅ አድርጎ ለግንቦት 28 ቀን 2009 ዓ.ም ተለዋጅ ቀጠሮ ሰጥቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።